በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አይንተ እግዚአብሔር አባቶች ካህናት፣ ለተልእኮ ምስጢር የምትፋጠኑ ወንድሞች ዲያቆናት፣ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች አባቶች፣ እናቶች፣ ወንድሞችና እህቶች በእግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ከረማችሁ? ቸርነቱ የማያልቅበት የሰራዊት ጌታ እግዚአብሔር አምላካችን ዕለታትንና ሰዓታትን እየባረከና እየቀደሰ ለዚህ ሰዓት ስላደረሰን ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። የምሕረት እናት የምትሆን የእናቱ የእመቤታችን የቅድስት ድንግል ማርያም ስም ከአጽናፍ እስከ አጽናፍ የተመሰገነ ይሁን። የቅዱሳን መላእክቱ የቅዱሳን ሐዋርያቱ ስም ከአጽናፍ እስከ አጽናፍ የተመሰገነ ይሁን። የምስጢር ባለቤት እግዚአብሔር አምላካችን ምስጢርንና ጥበብን ይገልጽልን ዘንድ ቅዱስ ፈቃድ ይሁንልን። ለአባቶቻችን ለነቢያት፣ ለሐዋርያት ምስጢርን ጥበብን የገለጸ ለእኛም ለልጆቹ የእነርሱን በረከት ረድኤት በእኛ ላይ አሳድሮ ጥበብና ምስጢርን ይገልጽልን ዘንድ ቅዱስ ፈቃድ ይሁንልን። እንደ እግዚአብሔር ፈቃድ እግዚአብሔር በወደደ እግዚአብሔር በፈቀደ የምንነጋገርበት ኃይለ ቃል ያለውም ሐዋርያው ቅዱስ ጳውሎስ በጻፈው ወደ ሮሜ ሰዎች ምዕራፍ 13 ቁጥር 11 ላይ ባለው ቃል ተነስተን እንማማራለን። ቃሉ ምን ይላል? ወደ ሮሜ ሰዎች ምዕራፍ 13 ቁጥር 11 ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደ እኛ ቀርቧልና። እንግዲህ የጨለማውን ስራ አውጥተን የብርሃንን ጋሻ ጦር እንልበስ። በቀን እንደምንሆን በአግባብ እንመላለስ። በዘፈንና በስካር አይሁን፣ በዝሙትና በመዳራትም አይሁን፣ በክርክርና በቅናት አይሁን። ነገር ግን ጌታን ኢየሱስ ክርስቶስን ልበሱት፣ ምኞቱንም እንድንፈጽም ለስጋ አታስቡ ይላል። ይህ ቃል በተለይም አሁን ላለንበት ለገና ጾም ወይም ለነቢያት ጾም የሚያገለግል ሲሆን እግዚአብሔር አምላካችን የሰውን ልጅ ለማዳን በተቆጠረለት ሱባኤ በተነገረው ትንቢት መሰረት ከእመቤታችን ከቅድስት ድንግል ማርያም ስጋን ከመልበሱ በፊት የአዳም ዘር ሁሉ ወደ ሲኦል ይገባ ነበር። የአዳም ዘር ሁሉ ለግዞትና ለስቃይ ይዳረግ ነበር። ቀድሞ የነበሩት አባቶቻችን ነቢያት፣ ቀድሞ የነበሩ ደጋግ አባቶቻችን ቅዱሳት፣ እነሱ ሁሉ ሳይቀሩ ወደዚህ ቦታ እየገቡ የጌታን የኢየሱስ ክርስቶስን መምጣት ተስፋ ያደርጉ ነበር። ሐዋርያው ቅዱስ ጳውሎስም ይሄንን ዘመን ለመንካት ይሄንን ጊዜ ለመጥቀስ ነው ይሄንን ቃል የሚለው። ቃሉም ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁ ነው የሚለው። እንደ ቤተ ክርስቲያናችን ትርጓሜ እንቅልፍ የስንፍና ምልክት ነው። እንቅልፍ የአዚም ምልክት ነው። ምናልባት ለረፍት የምንጠቀምበት ሊሆን ይችላል። ግን ያ ለረፍት የምንጠቀምበት ሰዓትና መጠን አለው፣ ገደብ አለው፣ ጊዜ አለው። አንድ ሰው ያለ ገደብ ከኖረ፣ ያለ ስርዓት ከኖረ፣ ያለ ሕግ ከኖረ ከዚህ ወጣ ነው ማለት ነው። ስለዚህ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁ ሲል እንቅልፍ አዚም ነው። እንቅልፍ እግዚአብሔርን አለማወቅ ነው። እንቅልፍ እግዚአብሔር የሰራውን ድንቅ ስራም አለመገንዘብ ነው። እንቅልፍ የእግዚአብሔርን ማዳን ቸል ማለት ነው። እንቅልፍ እግዚአብሔር ለሰው ልጆች የሰጠውን ሀብትና ጸጋ መዘንጋት መርሳት ነው። ከነዚህም አንዱ የሰው ልጆች ለማዳን ሲል የከፈለው መስዋዕትነት ነው። የሰው ልጆች ለማዳን ሲል ወደዚህ ምድር የሰጠን ትልቁ ሀብትና ተስፋ ነው። እኛን የሰው ልጆችን ከነበርንበት ሰቆቃና መከራ አውጥቶ ዘላለማዊ የምትሆነውን አማናዊትን ዘወትር የምናገኛትን የማናጣትን ተስፋችንን የምንወርስበት ታላቅ ሀብት ነው። እንግዲህ እሱ ነው የሚለው ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁ ነው የሚለው። ካመንበት ጊዜ ይልቅ መዳናችን ዛሬ ወደ እኛ ቀርቧልና ነው የሚለው። እንደ እግዚአብሔር ፈቃድ፣ እንደ እግዚአብሔር ስርዓት እግዚአብሔርን እናምነዋለን። አዳኝ እንደሆነ፣ ፈጣሪ እንደሆነ፣ ዓለምን ካለመኖር ወደ መኖር ያመጣ ይህንን ዓለም አሳልፎ የሚኖር ገዢ፣ ንጉስ፣ ፈጣሪ፣ ሁሉን አድራጊ፣ ሁሉን ቻይ እንደሆነ እናውቃለን። ይህንን ካመን ደግሞ እኛ ታማኝ መሆን አለበት። ይህንን ነው እንግዲህ መዳናችን ወደ እኛ እንዲቀርብ እኛ ደግሞ ታማኝ መሆን አለብን። ታማኝነታችን የምንገልጸው ትእዛዙን፣ ህጉን በመፈጸም ነው፣ ስርዓቱን በማከናወን ነው። ዘወትር የእግዚአብሔር እጆች እኛን እንደሚያድኑ መገንዘብ ያስፈልጋል። ይህንን ማድረግ የግድ ያስፈልጋል። አባቶቻችን በመጽሐፈ መነኮሳት ማር ይስሐቅ ላይ ኢትሑር ዘእንበለ ተዓቅቦ የሚል ቃል ጽፈዋል። ይሄ ትልቅ ኃይል ነው። ኢትሑር ዘእንበለ ተዓቅቦ፣ ያለ ገደብ፣ ያለ ስርዓት፣ ያለ ህግ አትኑር ማለት ነው። የእግዚአብሔር ሰው በህግ ይኖራል። የእግዚአብሔር ሰው በስርዓት ይኖራል። የእግዚአብሔር ሰው ህግ አለው። የእግዚአብሔር ሰው ስርዓት አለው። የእግዚአብሔር ሰው ገደብ አለው። እያንዳንዱ ነገር ገደብ አለው። ለንግግርም ገደብ አለው። ለስራም ገደብ አለው። ከሌሎች ነገሮች ጋር የምናከናውናቸው ነገሮች ሁሉ ገደብ አላቸው። ለሰዓትም ገደብ አለው። ለእንቅልፍም ገደብ አለው። ለሁሉም ለምንበላው ነገር ገደብ አለው። ለምንጠጣው ነገር ገደብ አለው። እያንዳንዱ ነገር ህግ አለው። በምድራዊ ኑሯችን እንኳ ብዙ ህጎች ይኖሩናል። ቤታችን ውስጥ የራሳችን የሆነ ህግ አለ። ወጣ ስንል ደግሞ ማህበራዊ ህይወት ላይ ስንገባ እዛም ደግሞ የራሱ የሆነ ህግ አለ። ከዛም አልፈን ደግሞ ወጣ ብለን ስንሄድ መስሪያ ቤታችን የራሱ የሆነ ህግ አለ። ከዛም ከፍ ስንል በምንኖርበት አካባቢ አልፎ በሀገርም ላይ ህግ አለ። እግዚአብሔርም ልክ እንደዚህ ሁሉ በእያንዳንዱ እንቅስቃሴያችን፣ በእያንዳንዱ ክንዋኔያችን፣ በእያንዳንዱ ስራችን ህግ አለው። ይህንን ህግ መፈጸም የግድ ያስፈልጋል። ስርዓት፣ አንድ ክርስቲያን ክርስትናው የሚታወቀው በስርዓት ሲኖር ብቻ ነው። ለእያንዳንዱ ነገር ክርስቲያናዊ ስርዓት አለው። ይሄ ስርዓት ደግሞ ወደ እግዚአብሔር የሚያደርሰን ነው። ይሄ ስርዓት ደግሞ ከእግዚአብሔር ጋር የሚያገናኘን ትልቁ ሀብታችን ነው። ይህንን ነው ሐዋርያ ቅዱስ ጳውሎስ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ የሚለው። ዛሬ ሰው ከእንቅልፍ የሚነሳበት የሚነቃበት ጊዜ ነው፣ የሚተኛበት ጊዜ አይደለም። ለእግዚአብሔር አገልግሎት፣ ለመንፈሳዊ ህይወታችን፣ ዓለምን ለማዳን፣ ሰዎችን ወደ ክርስትና ለምን ለመመለስ ዛሬ ሰው ሁሉ መንቃት አለበት። አዎ ዛሬ የጨለማ ስራ በዝቷል። በቅዱሱ መጽሐፋችን እኮ ኢየሱስ ክርስቶስ ከእመቤታችን ተወልዶ ዓለምን እስካዳነበት የነበረው ጊዜ የጨለማ ዘመን ይል ነበር። የጨለማ ዘመን፣ ምሕረት የሌለበት ዘመን፣ ሰዎች በጨለማ የሚኖሩበት ዘመን ነው። ዛሬ ግን የብርሃን ዘመን ነው። ከእርሱም አልፎ ሐዋርያትን እናንተ የዓለም ብርሃን ናችሁ ነበር ያላቸው። እናንተ የዓለም ብርሃን ናችሁ ነበር ያላቸው። ዓለም በጨለማ ነበር፣ በድቅድቅ ጨለማ። ምናልባት ፀሐይ ልትኖር ትችላለች፣ ሌሎችም አርቲፊሻል መብራቶች ሊኖሩ ይችላሉ። ያ ግን ብርሃን አይደለም። ብርሃን ሌሎች ሰዎች የሰውን ህይወት አይተው የሚድኑበት መንገድ ነው። ብርሃን ሌሎች ሰዎችን ለማዳን የምንጠቀምበት ቃል ነው። የእግዚአብሔር ቃል ነው ብርሃን። ምንም እንከን የሌለበት፣ ምንም እንቅፋት የሌለበት እሱን ነው የሚለው። ስለዚህ ይህንን አውጥተን እንጣል። ሌሎች ሁሉ ከንቱ ናቸው፣ ስጋዊ ናቸው፣ ጠፊ ናቸው፣ ቀሪ ናቸው። የማያልፈው እግዚአብሔር ነው፣ የማያልፈው ደግሞ እሱ ነው። ይህንን የፈጸሙ አባቶቻችን እኛ በዚህ መንገድ እንድንሄድ ደግሞ የሚጠቅሱበትም ቃል አለ። ከእንቅልፍ የነቁ ከእንቅልፍ ነቅተው ሰዎችን ወደ ህይወት የመለሱ ለቤተ ክርስቲያናችን ትልቅ መስዋዕትነት የከፈሉ አባቶቻችን ደግሞ እንዲህ በማለት ይነግሩናል። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ ተመሰሉ ኪያየ በከመ አነ እትመሰሎ ለክርስቶስ ይላል። እኔ ክርስቶስ እንደምመስል እናንተም እኔን ምሰሉ ይላል። እርሱ የክርስቶስን መንገድ ተከትሎ እርሱ እግዚአብሔርን ብቻ ይዞ የእግዚአብሔር ሰዎችን ያዳነበት ነው። ብዙ ሰዎችን አድኗል። ብዙ ሰዎችን ወደ ህይወት መልሷል። ብዙ ሰዎችን እግዚአብሔር አድርጓል። ብዙ ሰዎችን ፈውሷል። ብዙ ሰዎችን ለጽድቅ አብቅቷል። ብዙ ሰዎችን ከክፋት ወደ ደግነት መልሷል። ብዙ ሰዎችን የተሳሳተ መንገዳቸውን ትተው የእግዚአብሔርን እውነተኛውን መንገድ እንዲይዙ መንገድ ጠርጓል። ይህንን ያደረገ አባት እኔ ክርስቶስ እንደመሰልኩ እናንተም እኔን ምሰሉ ይላል። ክርስቶስ በጨለማ የኖረውን ህዝብ ብርሃን እንደሰጠ፣ በደዌ በስቃይ ይኖር የነበረን ህዝብ ህይወትን የሰጠ፣ እንዳንራብ እንዳንጠማ ስጋውን የቆረሰ ደሙን ያፈሰሰ አምላክ ነው። ዘላለማዊ ቤት እንዲኖረን ደግሞ ቅድስት ቤተ ክርስቲያንን በደሙ የመሰረተ አባት ነው። እግዚአብሔር ጋር የምንገናኝበት፣ እግዚአብሔር ጋር የምንኖርበት፣ ህሊናችንም ህይወታችንም መንፈሳዊነታችንም የሚጠበቅበት፣ አይምሯችን ደስታ የሚያገኝበት፣ የእግዚአብሔርን ቃል የምንሰማበት፣ ዜማውን የምናደምጥበት፣ ቅዱስ ቃሉን የምንማርበት፣ የምናርፍበት ቅድስት ቤተ ክርስቲያንን በደሙ የመሰረተ አምላክ ነው። ከዚህ በላይ ሌላ ምንም መስዋዕትነት የለም። ከዚህ በላይ ሌላ ምንም ፍቅር የለም። ይህንን ያደረገ አምላክ እነርሱን ደግሞ እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ብሎ ሙሉ ኃይሉን ሰጥቷቸው ነው ሄዱ። ሙሉ ስልጣኑን አስረክቧቸው ነው ሄዱ። ይህንን የተረከቡ ቅዱሳን ደግሞ የእግዚአብሔርን ህግ ፈጸሙና የእግዚአብሔርን ትእዛዝ ፈጽሙና በእግዚአብሔር ህግ ሄዱና ሰዎችን አዳኑና ለሰዎች መንገድ የሚሆነውን ቃለ እግዚአብሔር ጽፈው ተናግረው አስተምረው አለፉ። ብዙ ሰዎችን ከሞት ወደ ህይወት መለሱ። እስከ መስዋዕትነት የደረሱ አባቶቻችን በዚህ መንገድ ሂዱ አሉን። መንገዱ ይሄ ነው። ከእንቅልፍ ንቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደ እኛ ቀርቧልና መድኃኒቱን አልቀበልም የሚል ሰው ማንም የለም። በስጋዊ ፈውስ ይህንን መድኃኒት ካልወሰድክ ትሞታለህ ይላል። ያንን መድኃኒት ሰዓቱን እየቆጠሩ ቀጠሮ እያደረጉ የእግዚአብሔርን ቃል ያንን መድኃኒት የሚጠቀሙ አሉ። የእግዚአብሔር ቃልስ መድኃኒት እኮ ነው፣ አዳኝ እኮ ነው፣ ፈውስ ነው፣ ሰላም ነው፣ ከእግዚአብሔር ጋር የሚያገናኘን መንገድ ነው፣ ድልድይ ነው፣ የቤታችን ራስ ነው። ስለዚህ ሰው ሁሉ ከምንም በፊት እግዚአብሔርን ማስቀደም አለበት። ከምንም በፊት የእግዚአብሔርን ቃል ማስቀደም አለበት። ከስራ በፊት፣ ከኑሮ በፊት፣ ከህይወት በፊት፣ ከምንም በፊት እግዚአብሔርን ማስቀደም ያስፈልጋል። ይህንን ማድረግ አለብን። ይህንን ካደረግን እውነት የእግዚአብሔር ሰዎች ነን። በዚህ ከኖርን እውነት ከእንቅልፉ የነቃን ሰዎች ነን። ስለዚህ ይህንን የሚያስተምረን ከእንቅልፉ ንቁ። ዛሬ ዓለም በእንቅልፍ ውስጥ ነው ያለችው። ዓለም በድቅድቅ ጨለማ ውስጥ ነው ያለችው። ዓለም አዚም ነው ያለባት። ዓለም ዛሬ ብዙ ነገራችን ወደ እግዚአብሔር እንዳንሄድ መንገዶች ሁሉ እየተሰነካከሉ ነው። ሰው ወደ እግዚአብሔር ቤት የሚሄድበት ጊዜ የለው። ከትምህርት ላይ ሌላ ትምህርት ይደርባል። ከስራ ላይ ሌላ ትርፍ ስራ ይሰራል። ከኑሮ ላይ ሌላ ትርፍ ኑሮ ይጨምራል። ከመንገድ ላይ ሌላ ትርፍ መንገድ ይሄዳል። ከድካም ላይ ሌላ ትርፍ ድካም ይደክማል። እግዚአብሔር ከሌለበት የሁሉ ከንቱ ነው። የእግዚአብሔር ሰዎች ግን በትንሽ ነገር ይኖራሉ። ገዳማውያን አባቶቻችን እኮ አምሮባቸው ስጋዊ አይደለም መንፈሳዊ ውስጣቸው ውጫዊ ብሩህ ገጻቸው ብሩህ ሆኖ በዛ ገደማ ላይ እሳቱን፣ ግለቱን፣ ብርዱን፣ ፀሐዩን፣ ቁሩን ችለው ሲኖሩ ከተማ ካለ ሰው እኮ ወዛቸው ይናገራል፣ ያበራል። ያ የእግዚአብሔር ጸጋ ስለሆነ የእግዚአብሔር ሀብት ስላለው ነው። ሰው ምንም እግዚአብሔር ካልሞላለት እኮ ነገር ሁሉ ጠብ ላይልለት ይችላል። ሆዱም አይሞላም። ብዙ ቢበላ ሆዱም አይሞላም። ብዙ ቢያገኝ አይደሰትም። አይምሮ ሰላም አይኖረውም። ለምን? ዓለም በእንቅልፍ ውስጥ ስላለች። ስለዚህ ዓለም በእንቅልፍ ውስጥ ስላለች እኛ ነቅተን ሰዎችን መመለስ የግድ ያስፈልጋል። እኛ መሪዎች መሆን አለብን። እያንዳንዱ ክርስቲያን ኃላፊነት አለበት፣ ሰዎችን የመመለስ ሰዎችን የማዳን። ይሄ ካልሆነ እያንዳንዱ ሰው ዕዳ አለበት። እሱ እግዚአብሔርን ብቻ አውቆ መተው የለበትም። እሱ የእግዚአብሔር ሆኖ ሌሎች ሰዎች ሲጠፉ ዝም ማለት የለበትም፣ መናገር አለበት። ጨለማ ከሆነ ለእርሱም ጨለማው እየተመቻቸ ነው የሚሄደው። ለልጆቹ ለሌላው ቤተሰቡ ጨለማ እየሆነ ነው የሚሄደው። ብዙ ሰው ከተኛ እርሱም ተነስቶ የሚንቀሳቀስበት ህይወት ላይኖረው ይችላል። እነዛ ሰዎች ይዘውን ሊጠፉ ይችላሉ። ስለዚህ ከመጥፋቱ በፊት እያንዳንዱ ሰው ግዴታ አለበት። ዓለም ይሄ ሁሉ ያለባት ነች። ዓለም ጸብ ያለባት፣ ክርክር ያለበት፣ ምቀኝነት ያለበት፣ ደስታ የሌለበት ነው። የእግዚአብሔር ሰዎች ግን ይሄ ሁሉ አላቸው። ሀብቱ ከእግዚአብሔር ስለሆነ ያ ሁሉ ጠፊ ስለነበረ ከንቱ ስለነበረ ብዙ ቅዱሳን አባቶቻችን እኮ ብዙ ሀብት እያላቸው ያን ትተው ነው ተከትለው የሄዱት። ብዙ አባቶቻችን እኮ ብዙ ማድረግ እያቻሉ ያን ትተው ነው የሄዱት እኮ። ያ ነው ክርስትና እኮ ትልቁ እሱ ነው። ብፁዓን ነዳያን በመንፈስ እስመ ሎሙቲ ለመንግስተ ሰማያት ያለውን ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5:3 ላይ በመንፈስ ድሆች ሆኑ ብፁዓን ናቸው መንግስተ ሰማያት የእነርሱ ናትና ነው ያለ። በመንፈስ ድህነት እኮ ለእግዚአብሔር፣ ለክርስትና፣ ለሰላማዊ ህይወት፣ ለመንግስተ ሰማያት ሁሉ ነገር መተው ነው፣ ሌላ አይደለም። ይሄ ነው በመንፈስ ድህነት ማለት፣ ይሄ ነው ማድረግ ሲችሉ አለማድረግ ነው፣ እያለ ችላ ማለት ነው። እዚህ የሚጎትተን ነገር እያለ፣ እዚህ የሚስበን ነገር እያለ፣ እዚህ ሰላማችንን የሚነሳን ነገር እያለ ይሄንን ነገር ትቶ በፍጹም ልቦና በንጹህ ልቦና ከልብ በማመን ከልብ በሆነ ፍቅር ወደ እግዚአብሔር መቅረብ ነው። ትልቁ ሀብቴ ነው፣ ትልቁም ሰማዕትነቴ ነው። ይህንን ማድረግ ነው ከእያንዳንዱ ሰው የሚጠበቀው። ዓለም ብዙ ነገር አላት፣ ብዙ የምታጠምድበት ነገር አለ። ይሄ እኮ የሰይጣን ስራ ነው። ሰዎች እኮ ልክ የማይጠቅም ነገር ለሰዎች የሚጠቅም መስሎ እንዲታያቸው ያደርጋል። ያ እዚህም ነው፣ ያ እንቅልፍ ነው፣ ህይወት አይደለም። ህይወቱ ግን እግዚአብሔር ነው። ህይወቱ ቅድስት ቤተ ክርስቲያናችን ነች። ህይወቱ የእግዚአብሔር ቃል ነው። ህይወቱ ስጋውና ደሙ ነው። ህይወቱ አባቶቻችን የተጓዙበት ታላቁ መንገድ ነው። ይህንን ነው መገንዘብ ያለብን። ይህንን ካደረግን ደግሞ ለሌሎችም ሰዎች መንገዱን ማመቻቸት አለብን። እንደ ሐዋርያው ቅዱስ ጳውሎስ፣ እንደ ሌሎቹ ቅዱሳን አባቶቻችን፣ እንደነ ዮሐንስ አፈወርቅ፣ እንደነ ቅዱስ ዲዮስቆሮስ፣ እንደነ ቅዱስ አትናቴዎስ ኢትዮጵያም ውስጥ እንዳለፉት እንደነ አባ ጽጌ ድንግል፣ እንደነ አባ ጊዮርጊስ ዘጋስጫ ትልልቅ ስራዎችን ሰርተን ለቤተ ክርስቲያናችን ማለፍ ከኛ ይጠበቃል። ይህንን ማድረግ ነው፣ ከእንቅልፍ መንቃት ይህንን ነው። ይህንንም የሐዋርያው ቅዱስ ያዕቆብ ምዕራፍ 1:18 ላይ ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን ይላል። እስመ በፈቃድ ወለደነ በጽድቅ እዚያው ከመንኩን ቀደምተ ለፍጥረቱ ይላል። ለፍጥረቱ የበኩራት አይነት እንድንሆን፣ ለፍጥረቱ መሪ እንድንሆን በእውነት ቃል አስቦ ወለደን ነው የሚለው። ሐዋርያው ቅዱስ ያዕቆብ ይህንን የተናገረበት ትልቅ ምስጢር አለው። እርሱ ምሁረ ኦሪት ነበረ። ብሉይን የተማለ ብሉይን ያራቀቀ በብሉይ ብዙ ዘመኑን በጉባኤ ቤት ተቀምጦ የተማረ ሊቅ ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከመጣ በኋላ መረጠው፣ ጠራው። በዚህ ጊዜ ዓለምን ሐዋርያት ዕጣ በዕጣ ተከፋፍሎ ሲሄዱ ሐዋርያ ቅዱስ ያዕቆብን በኢየሩሳሌም ትተውት ሄዱ። ለምን በኢየሩሳሌም ተውት? ኢየሩሳሌም የነበሩ ሰዎች በዘመኑ የተማሩ የተራቀቁ ምሁረ ኦሪት ነበሩና ብሉይን የሚያውቁ ኦሪቱን የሚያውቁ ብዙ መጽሐፍትን ያነበቡ ስለነበሩ በኢየሩሳሌም ያሉትን ሰዎች መጀመሪያ ማሳመን የግድ ስለነበር በኢየሩሳሌም ትተውት ሄዱ። በኢየሩሳሌም ከቀረ በኋላ ግን እነዛን ሰዎች ነበር ይናገራቸው የነበረው። እኛን ለፍጥረቱ ነው የበኩራት አይነት እንድንሆን አስቀድሞ በእውነት ቃል አስቦ ወለደን ያለው። ሌሎቹ ፍጥረታት ለይኩን ነው። የሰው ፍጥረት ግን ከመጀመሪያው ሰዎችን በአርአያችን እንደ ምሳሌያችን እንፍጠር ብሎ አሰበ። ሰው በእግዚአብሔር አርአያና ምሳሌ እግዚአብሔር ተጨንቆ ተጠቦ የፈጠረው ፍጡር ነው። ሌሎቹ ፍጥረታት ለአንክሮ ለተዘክሮ ለምግበ ስጋ ናቸው። የሰው